ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 22 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥር 22 ቀን 424 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
በፋሽስታዊው ደርግ ተጀምሮ በዘረኛው ወያኔ ገና ከደደቢት ጊዜው ጀምሮ ቀጥሎና አሁንም በባለሰራው የወያኔ የንግዴ ልጅ በኦህዴድ ኦዴፓም ሰራይ ሀፓው ዘመቻ ተጣጥፏል። ለዘመናት ከድርጅቱና ከትግል ርቀው የነበሩትና ከሃዲ አንጃዎች ተሰብስበው የፓርቲውን ስምና አርማ ሰርቀው ማጎንበሳቸው መንበርከካቸው እንኳን ባዶች ሆቱን አላቆመውም። ያባ ተንካሪውን በትግል ያስመሰከረ ድርጅት ነውና የቁራጭሁት ጫህዩን ያደክማል ያፈጣዋል እንጂ ትግሉ ይበልጥ ተጋግሎ ይከተላል። አፍ መከበሪያም መጥፊያም ይሆናል በሚል ርዕስ የቀረበው ሀተታ ይህንኑ ይመለከታል። በማስከተልም በየሳምንቱ አርብ ካድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ይተነቀቃል። በቅድሚያ ዜና።
በቆላ ተምቤል ላለፉት 4 ቀን ከወያኔ ልዩ ኃይል ጋር ሲካሄድ የነበረው ጦርነት መጠናቀቁን ለአገዛዙ ቅርብ የሆኑ ክፍሎች ካስፈራጩ ዘገባ ማወቅ ተችሏል። በተረጋጋሚ እጅ እንዲሰጡ ተጠይቀው ፈቃደኛ ባለመሆናቸው ሁሉም የወያኔ ልዩ ኃይል አባላትና አብሮአቸው የነበሩት የአማራ አባላት በጦርነቱ መገባደጃ ላይ ሙሉ በሙሉ የተደመሰሱ መሆናቸውም ተገልጿል። ተደምሷል ከተባለው ከወያኔ ልዩ ኃይል ጋር የነበሩ የወያኔ አማራ አባላት እነማን መሆናቸው ያልታወቀ ሲሆን ማንነታቸውን ለማወቅ አስክሬኖች እየተፈተሹ ነው ተብሏል። በሌላ ዜና ከማክድራው የዘር ማጥፋት ጭፍጨፋ ጋር በተያያዘ 279 ሰዎች ድርጊቱን ፈጽመዋል ተብሎ መጠርጠራቸውና ከነዚህም ውስጥ 36 የሚሆኑት በቁጥጥር ስር መዋላቸው የጠቅላይ አቃቢ ሕግና የፌደራል ፖሊስ ኃላፊዎች በጋራ በሰጡት መግለጫ አስታውቀዋል። ድርጊቱን የፈጸሙት አብዛኛዎቹ አሸባሪዎች በስደተኛ መልክ ወደ ሱዳን የወጡ መሆናቸው ሲነገር በጭፍጨፋው 10 ሴቶች መደፈራቸውና ዜጎችም በጅምላ የተቀበሩበት 117 ጉድጓዶች መገኘታቸውንም ኃላፊዎቹ ጨምረው ገልጸዋል። በትግራይ የሰሜን እዝ ላይ ከደረሰው ጥቃት ጋር በተያያዘም የስር ትዛዝ ከወጣባቸው 349 ሰዎች መካከል 124ቱ በቁጥጥር ስር መዋላቸው ተነግሯል። ጠቅላይ አቃቢ ህግ የፌደራል ፖሊስ የደረሰባቸው የምርመራ ውጤት ይፋ የተደረገ ሲሆን 680 የሰውና የሰነድ ምስክርነት የቀረበባቸው መሆኑም ታውቋል። በተያያዘ ዜና ከፍተኛ የወያኔ አመራር አባላት የነበሩት ስብሃት ነጋ፣ አባሊ ዘሙ፣ ሰለሞን ኪዳኔ እንዲሁም አብርሃም ተከስተ፣ አባይ ወልዱ፣ ኬሪያ ኢብራሂም እና ሌሎች በተለያዩ ችሎት አርብ ጥር 21 ቀን ፍርድ ቤት ቀርበው እንደነበር ታውቋል። አቃቢ ህግ በእያንዳንዱ ላይ የደረሰበትን ምርመራ ውጤት ያቀረበ ሲሆን የጠየቀውን 14 ቀን ተጨማሪ የምርመራ ጊዜ ተፈቅዶለታል። ባልድራስ ለወደኛ ዲሞክራሲ ፓርቲ የሚባለው ድርጅት በሁድ ጥር 23 ቀን በአዲስ አበባ ከተማ የጠራው ሰልፍ የከተማው አስተዳደር የከለከለ መሆኑ ተነገረ። ፖሊስ የከለከለበትን ምክንያት ለፓርቲው ኃላፊዎች አሳውቋል ቢልም ምክንያቶቹ በይፋ አልተነገሩም። ፓርቲው ሰላማዊ ሰልፍ የጠራው የአመራር አባላቱን እስር፣ በአገሪቱ ላይ የተከሰተውን ማንነትን መሰረት ያደረገ ግድያ፣ የኦሮሚያ ክልል በአዲስ አበባ ላይ እየፈጸመ የሚገኘውን የመሬት ወረራና እንዲሁም የሱዳን ኃይል ድንበር ጥሰት ለመቃወም መሆኑን ቀደም ብሎ ገልጿል። የሰልፉ ጥሪ በማህበራዊ ሚዲያና በዜና ተቋማት ሲነገር የቆየ ቢሆንም ፖሊስ ሰልፉ ዕቅና እንደሌለው ገልጾ ዕቅና እንዳለው በማስመሰል በማህበራዊ ሚዲያ የሚሰራጨው መረጃ ሐሰት ነው ብሏል። ይህንን መልእክት ተላልፈው ሰልፍ በሚወጡ አካላት ላይም እርምጃ እንደሚወስድ አስታውቋል። ሲፒጄ በሚል ምህጻረ ቃል የሚታወቀው የጋዜጠኞች መብት ተከራካሪ ተቋም ሐሙስ ጥር 20 ቀን ባወጣው መግለጫ የትግራይ ቴሌቪዥን ሰራተኛ የነበረውን የዳዊት ከበደ አገዳደልን አስመልክቶ የኢትዮጵያ ባለስልጣኖች ጥልቅ ነጻና ግልጽተኛ የሆነ ምርመራ እንዲያካሂዱ ጠይቀዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባስተላለፈው ዘገባ ከጥቂት ቀናት በፊት ዳዊት ከበደና ጓደኛው በረከት በርሄ የሰዓት ላፊ በመተላለፋቸው በጸጥታ ኃይሎች ተተኩሶባቸው እንደሞቱና አስክሬናቸው መኪና ውስጥ እንደተገኘ ቢገልጽም በአሟሟታቸው ጉዳይ ላይ ብዙ ያልተመለሱ ጥያቄዎች እንዳሉ ተቋሙ ገልጿል። የተቋሙ ኃላፊዎች በጉዳይ ላይ የትግራይ ጊዜያዊ አስተዳደር ባለስልጣኖችም ሆነ የአገዛዙ ቃል አቀባይ ለማነጋገር ያደረጉት ሙከራ ያልተሳካ መሆኑን ይፋ አድርገዋል። ብሉምበርግ የተባለው የዜና ተቋም ሐሙስ ጥር 20 ቀን ባሰራጨው ጥቁ ኢትዮጵያ ከባድ መሳሪያን ወደ ሱዳን ድንበር ያስጠጋች መሆኗን ዘግቧል። ታንኮችና የአየር መቃወሚያዎችን ያካተተ ከባድ መሳሪያዎችን ኢትዮጵያ ወደ ድንበር ማስገባቷ አዲስ አበባ ነዋሪ ከሆኑና ስማቸው መገለጽ ካልፈለጉ ከሁለት የውጭ ሀገር ዲፕሎማቶች አስተማማኝ መረጃ አግኝቻለሁ የሚለው ጋዜጣ ዘገባ እርምጃው የተወሰደው በድንበሩ አካባቢ የሰው ህይወት በመጥፋቱና ንብረት በመውደሙ በተጨማሪም መሬታቸው የተወሰደባቸው የአማራ ባለስልጣኖች በአገዛዙ ላይ ጫና ግፊት በማድረጋቸው ነው ብሏል። ጋዜጣው ስለ ጉዳዩ ትክክለኛነት ለማጣራት የተለያዩ የአገዛዙ ባለስልጣኖችን ለማግኘት ያደረገው ጥረት ያልተሳካ መሆኑን ዘግቧል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የደረስንበት ዘመን ብዙ ነገሮችን አሳይቶናል። በአብዛኛው ግን የሚታዩትና የሚደመጡት ነገሮች ሁሉ ድንቁርናን ሙጥኛሉ። ከድንቁርና መማሪያ ቃታቸው ሆነው ነው የምናገኛቸው። በኢትዮጵያ ጉዳይ ላይ አውቃለሁ ብለው የሚዘባርቁ ሁሉ ባንዱ ወይም በሌላው መልኩ ለማጎብደድ ይቋመጡ፣ ያስ ጎብዳጆችን ዕቅና ያጡ ነው የሚመስለው ካልተናገሩ አዋቂነት ያለ የማይመስላቸው ግብዞች በየቴሌቪዥኑ እየወጡ የተመቻቸ ኑሯቸውን አስጎብኝተው የተሽቀረቀረ ሰብእናቸውን አሳይተው ባዶ ጭንቅላታቸው በእውቀት የታጀበ ለማስመሰል ሲውገረገሩ ላያቸው ሁሉ የሚያስቀና የሚያሳዝን ነው። እውቅና ማግኘት በጎ ሥራ ሰርቶ ነው። በጎ ሥራ ደግሞ ለሕዝብ የሚበጅ ለአገር የሚጠቅም ሆኖ ሲገኝ እንጂ በሐሜትና በአሉባልታ በመሰለፍ የሌላውን ስም በማጉደፍና በማጠልሸት የሚገኝ አይሆንም። ይህን መንገድ የመረጡት ሁሉ ሲንኮታኮቱ ነው የተስተዋሉት። ምክንያቱም ሐቅ የላቸውማ፣ የሚመሩበት ዓላማና ግብ የላቸውማ። በተለይ በኢህአፓ ላይ ሲረባረቡ የቆዩት በሙሉ ማንነታቸው ለሕዝብ ተጋልጧል። ጸረ ሕዝብ አቋም የያዙ ለዚህም ከጠላት ጋር ተሰልፈው ሲያቸፈችፉ የቆዩ ከደርግ ጋር ሲልከሰከሱ የነበሩ ሁሉም አፍረው በየጥጋቱ ተወሽቀዋል። ከመለስ ጋር ያበሩትም መጨረሻቸው ምን እንደሆነ ታይቷል። በሽሽት ተንኮታኩተው ቀርተዋል። ይህን መሰሉን ሀቅ ለመመስከር የማይደፍሩ የፊታቸውን ማስክ አውልቀው በአዲስ መልክ በኢህአፓ ላይ ቢሰለፉ ሰሚ አያገኙም። በሕይወት ያሉ የኢሰፓ ርዝራዦችም ማስካቸውን አውልቀው ባገኙት አጋጣሚ ሁሉ በኢህአፓ ላይ ለመተኮስ ሲንደፋደፉ እየታየ ነው። ሀቅና ጉልበት ባያንሳቸው ኑሮ ምን ሊያደርጉ እንደሚችሉ ያሳለፉት ሕይወት ጠቋሚ ነው። የልባቸውን አምሮት አፋቸው ሲገልጠውም ተስተውሏል። የኢህአፓ አባልም ደጋፊም በመምሰል ስምን ማሳመርም ሆነ ተደማጭነትን ማትረፍ አይቻልም። ልጇን በትግል ያጣችው እናት ስለ ልጇ የሚነግራት አትፈልግም። የዞረበት ካድሬ ካልሆነ በስተቀር ልጇን አቆሽሾ መስዋዕቱን አራክሶ ሊነግራት አይደፍርም። እንዴት የአገርን ውድቀት በጸጋ ልቀበል የሚል ግለሰብም ሆነ ቡድን ኢህአፓን መጠለያ ማድረግ ይችላል? ኢህአፓ የጀግና ኢትዮጵያውያን ዘመናዊ አርማ ምልክት ነው እንጂ የአንጃዎችና የባንዳዎች መደበቂያ ዋሻ አይደለም። ኢህአፓ መነሻ ትግሉም መዳረሻ ድሉም ለኢትዮጵያና ለሕዝቧ በጎነት ብቻ ነው። ስለዚህም ከጠላቶቿ ጋር መስራት፣ ከአጥፊዎቿ ጋር ማበር፣ መርበድበድ፣ መሸማቀቅ የኢህአፓ ተግባር አይደለም። ኢህአፓ የግንባር ሥጋ ነው የሚባለውም ተደብቆ መተኮስ፣ ተሸሽጎ ማምለጥ፣ ተሞላፍጦ መኖር፣ ዋሽቶ ማጣላትን ስለማያውቅ ነው። የኢህአፓ ትግል መስዋዕትነትን የጠየቀ ለመስዋዕትነትም የሚያሰልፍ እንጂ ሕዝብ የትም ዓለም ታይቶ በማያውቅ መልኩ በካራ ሲታረድና ሲባረር መኖሪያ ስፍራ ሲያጣ እየተመለከተ ደብቁኝ የሚል አይደለም። የሐሰት ትርክትን ለማናፈስ ለኢንተርቪው የሚሮጥ አባልም ደጋፊም የለውም። በአሁኑ ሰዓት የኢህአፓን ስም ለማጥፋት የሚሞክሩ አዲስ አጀንዳ ይዘው የመጡ ይምሰላቸው እንጂ ያው የተለመደ የደርግ የወያኔ አሁንም የኮሎኔሉ አረጻጮች በኢህአፓ ላይ የሚዘምቱበት የሻገተ አጀንዳ ነው። ይሁን እንጂ የሚፈይዱት ነገር እንደማይኖር በተደጋጋሚ ተመስክሯል። ይህን አይነቱን ተራ ፕሮፓጋንዳ የሚያዛምቱ ለሕዝብና ለአገር ጠላቶች የተንበረከኩና የሞራል ልዕልና የሌላቸው በመሆኑ ዕጣ ክፍላቸው እንደ ወዳጆቻቸው ወያኔዎች መሆን አሊያም የኮሎኔሉን መጨረሻ መጠበቅ ነው የሚሆነው። የሚያስገርመው ነገር ግን የኢህአፓ አባልም ደጋፊም ነበርኩ ብሎ ድርጅቱን ለማጠልሸት መሞከር እንደ አዲስ ፋሽን መቆጠሩ ነው። ይህ አይነቱ ዝቅጠት የሚመነጨው ከተወናበደ አስተሳሰብ ነው። የተወናበደ ሰብዕና በምንም ነገር ላይ አቋም አይኖረውም። በአንድ ወገን ፍርሃቱ፣ በሌላ ወገን ፍላጎቱ ይጋፉታል። ሕይወቱ በሙሉ የባከነ ነውና ቀልብ ግዛ የሚሰኝ አይሆንም። ቀልቡን ገዝቶም ሸጦም በልቶታል። አለበለዚያ ሕሊና ያለው ዜጋ በተለይ በአሁኑ ሰዓት አገር እየፈራረሰች እያለ ሕዝብ እየተሰቃየ እያለ እንደ ኢህአፓ ያለ ጀግና ትውልድ ይፍራልን? ብሎ ይማልዳል እንጂ የተሰለቸ የደርግ ፕሮፓጋንዳውን በያጋጣሚው እየተነቀረ ከያፓ ጠላቶች ጋር አይሰለፍም ባስተሳሰቡም አይዝረበረብም። ህዝብ መብት ሲሟገት በተሰዋውና አሁንም ወደኋላ በማይለው የያፓ ጀግኖች ላይ ማነጣጠር ከወዴት የሚላክ መልእክት ሊሆን እንደሚችል ህዝብ አይጠፋውም። የኢትዮጵያ ህዝብ አደናጋሪዎችን አምኖና ተከትሎ ለዚህ ተዳርጓል። ካሁን በኋላ በተግባር የሚሰለፍለትን እንጂ ሶፋ እያሞቀ የሚዝናናበትን አይፈልግም አይሰማውም። በደርግም በወያኔም አሁንም በኮሎኔሉ ስር ደክ ዶክ የሚሉ ሐሳበ ድውያን የደረሱበትን እያዩት ነው። ህዝብ ካይኑ በላይ ሌላ ነጋሪ አይፈልግም። ያባ የህዝብን ልዕልና በማክበር ለአገር ለታሪክና ለባህል ክብር በመቆም መስዋዕት እየከፈለ የዘመናትን የመከራ ክምር እየናደ የተጓዘ ፓርቲ ነው። በመሆኑም የሚኮሩበት እንጂ የሚያፍሩበት አይሆንም። አንዳንድ ከንቶች የሚሰነዝሩትን አፍራሽስ አልፎ በመጓዝ ከዚህ መድረሱን እንኳ ማገናዘብ ይሳናቸዋል። ነክቶ በመጠበቅ ጸንቶ በመታገል ነው ብዙዎቹን የፍልስፍናም ሆነ የሐቅ ነዳያንን ጥሎ ለማለፍ የተቻለው። አሁንም ያፓ ያለ የኢትዮጵያ ህዝብ አይጠቃም፣ ኢትዮጵያም አታዝንም። የሚያዝኑት የሚያፍሩት አላግባብ የተነሱበት ወዳጅ መሰል ጠላቶቹና አንጃዎች ባንዳዎች ብቻ ይሆናሉ። ኢትዮጵያም ሆነ የህዝቧ ወዳጅ አገርን በተሳሳተ ጎዳና እየወሰደ ያለውን ኮሎኔል አብይንና ፓርቲውን ኦህዴድ ኦነግን አደብ ግዛ ብሎ መምከሩ ለሱም ለሌላውም የሚበጅ ይሆናል። ህዝባዊ መንግስት መስርቶ ህዝብን ከስቃይ አውጥቶ ማንኛውንም ነገር ማለትም ከስም ሆነ ሂስ በያፓ ላይ መሰንዘር መብት ነው። ሁሉም የሚሆነው ግን አገር ሲኖር ብቻ ነው። በዚህ የሞት ሽረት የትግል ዘመን ላይ ሆኖ እየተዝናኑ ያፓን መውቀስ ለጥፋት የሚዳርግ ነው። ድል ለታላቁ የኢትዮጵያ ህዝብ። ተመሳይ ሾካቆች እንደምን አላችሁ? መጀመር ተጠፉ አንዴ ስር ተዳጁ ተመሳይ ሾካቆች እንደምን አላችሁ? መጀመር ተጠፉ አንዴ ስር ተዳጁ አላንዳን ሾካካ ከሃዲ ሁዳ ለሌሊት ነገር ወዳጅ የሚገዳ ሾካካ ከሃዲ ሾካካ ወሬኛ ከብርገት ባልን ሾነው መለኛ ከብርገት ባልን ሾነው መለኛ።
ሰቢዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ውድ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች ልባዊ ሰላምታዬ ይድረሳችሁ። የኢትዮጵያን አንድነት ለማናጋት ሌት ተቀን ሴራ እየተጎነጎነ ባለበት ወያኔን በማውደም ስም አንድ ክፍለ ሀገር ከሶስት ወራት በላይ በዘለቀ በጦርነት በሚታመስበት አማራ በቀስት በጥይት በሳንጃና በገጀራ እየተጨፈጨፈ ባለበት የኑሮ ውድነት ከሰማይ ሰማያት በላይ በተነጠቀበት የተጠለፉ ተማሪዎች የውሃ ሽታ ሆነው በቀሩበት የወጣት ፍራጦች ቁጥር ባስተንጋጭ ሁኔታ እየጨመረ ባለበት ኢያፓን በጸረ አፍሪካዊነት በጸረ ጥቁር ህዝቦች የሚዘልፍ ባለ ፕሮፌሰር ማዕረግ ብቅ ማለቱ ጉድ ባያሰኝም ከሬት በባሰ ይመራል። እንደነቱ ከሆነ በትምህርት ማዕረግ ተጀቡ ነው ኢያፓን በተመለከተ እርሾ የለሽ ሊጥ ለሆኑ በየጊዜው አወቅን ብለው ለሚታፉት ምላሽ መስጠቱ ጊዜን ማባከን ስለሚሆን ንቆ መተውን ከሚመርጡት መካከል ነኝ። የጉዳይ የተነሳው ዘረኛው የኦሪፓ አገዛዝን ባገም ጠቀም ለመደገፍ በተሰለፈ መረጃ በሚባል ቴሌቪዥን ወያኔ በምን ይታወሳል በሚል ርዕስ አንድ ፕሮፌሰር የሚል ማዕረግ በለጠፈ። ይህን የለጠፈ የሚለውን ቃል የምጠቀመው በቃሉና በሰውየው መሃል ሰፊ ገደል በመኖሩ ነው። ኢያፓ በልሳኑ ዴሞክራሲያ ቁጥር 3 ባሰፈረው ሐሳብ ጸረ ጥቁር ህዝብ ነው ብሎ ስሜትና ድንፋታ በተቀላቀለበት እየተወራጨና ፊቱ ሲቀላ ያቀረበው ያፈርጓል ተመልሶ ከጭንቅላቱ ማረፉን ለማስተዋል አይከብድም። በመጀመሪያ በዴሞክራሲያ ቁጥር 3 ላይ የቀረበው ጭብጥ በወቅቱ ለነበረው ህዝባዊ ተቃውሞን ለማርገብ የተሾሙት ልጅ እንዳልካቸው መኮንን ፋታ ስጡኝ ለሚሉት ምላሽ ሲሆን የተነሳው ሐሳብ ዴሞክራሲያዊ ህዝባዊ መንግስት ይቋቋም የሚል ነው። በዚህ ኢያፓ ጸረ አፍሪካ ከተባለ የሰውየው የታሪክ ምርምርን ጥያቄ ውስጥ መክተት ብቻ ሳይሆን እርቃኑን ያስቀራዋል። ንጉሱ ለአፍሪካ አንድነት ጥረዋል የሚለውን በግማሹ ልቀበለውና በአፍሪካ አንድነት ስሙ ያልተጠራ የአፍሪካ አምባገነን ፈላጭ ቆራጭ ቢኖር የሻቢያው ኢሳይያስ አንድ ብለን የምንቆም ይመስለኛል። በትንሹ የኡጋንዳው ኢዲያሚን፣ የኮንጎው ሞቡቱ፣ የሊቢያው ጋዳፊ፣ የኢትዮጵያው መንግስቱ ይያል ብዙ መጥቀስ የሚቻለን ሲሆን ከሁሉ በላይ ደግሞ በአንድ ወቅት የዛሬዋ ዚምባብዌ ያኔዋ ሮዲዚያ በነጮች አገዛዝ ስር በነበረችበት ወቅት ፈላጭ ቆራጩ ኢያን ስሚዝ ለአባልነት ጥያቄ አቅርቦ ነበርና ተቀባይነት ቢያገኝ ኖሮ እሱም እንዳጼው ስሙ ሊነሳ ነበር ብለን እንፈድ። ለፕሮፌሰር ተብየው አንድ ሌላ መረጃ ልጨምርለት። የአሜሪካ መንግስት ለኢትዮጵያ ተማሪዎች የነጻ ትምህርት እድል ከመስጠቱ ቀደም ሲል በንጉሱ ዘመን ለአፍሪካ ልጆች የነጻ ትምህርት እድል ተሰጥቶ ነበር። ለማንዴላ የሽጉጥ አተኳኮስ ስልጠናም ተሰጥቶ ነበር። በደርግ ዘመንም ዚምባብዌን ለመሳሰሉ በነጻነት ትግል ወቅት ወታደራዊ ስልጠናዎች ተሰጥተው ነበር። ህዝባዊ ትግል መነሻው የገለማ የበሰበሰ ስርዓት የህዝብን መሰረታዊና ዴሞክራሲያዊ መብቶች የገሰሰና የገፈፈ ስርዓትን በህዝባዊ መንግስት መለወጥ ነው። ይህ ደግሞ ለአፍሪካ አርአያነት ያለው ትግል ነው። ፕሮፌሰሩ በሚያይበት መነጽር ወይም ይህን መሰል ሸውራራና በእይታ ነቀርሳ ባመረቀዘ መነጽር እንኳን ታሪክን የመሰለ ግዙፍ ነገር ሊመረምር ቀርቶ ህሊናውንም ማረጋጋት የሚቻለው አይደለም። ፕሮፌሰሩ ህሊናውን ማመዛዘን የተሳነው ባያደርገው ኖሮ በ50ዎቹ መጨረሻና በ60ዎቹ መጀመሪያ በዩኒቨርሲቲ ተማሪዎች ይጻፉ የነበሩና ይደረሱ የነበሩ ቅኔዎች የአፍሪካ የነጻነት ትግሎችን የሚደግፉና ቅኝ አገዛዝን የሚያወግዙ ነበሩ። ምሳሌ በታዋቂው ድምጻዊ ባለማየሁ እሸቴ በ60ዎቹ መጀመሪያ ላይ የቀረበው ያ ጥቁር ግስላ የሚለው ዘፈን ግጥሙ የጸገየ የደብተራው ነበር። ለባዶ ቅሉ ፕሮፌሰር ሳይሆን ለአድማጮች ከብዙ በጥቂቱ እንደሚባለው አንድ ልጨምር። ያሳለማየው ሐማቱማ በሚለው የብዕር ስሙ ወደ 6 የሚጠጉ አፍሪካን አብሰርዲቲስ በተሰኙ መጽሐፎቹ በአፍሪካ እየተሟዘዙ የሚገኙትን በዝባዥ ዘራፊና ጨቋኝ ስርዓት በሰላ ብዕሩ እየሸነቆጠ ያለው የአፍሪካ አርበኛ ስለሆነ እንጂ በሌላ አይደለም። ብዙዎቹ መጽሐፎቹ በፈረንሳይኛ፣ በሂብሩ፣ በጣሊያንኛ ወዘተ ተተርጉመው በስፋት እየተነበቡ የሚገኙት ለአፍሪካውያን የትግል ጥሪ ስለሚያቀርቡ ነው። በሌላ በኩል ደግሞ ከተወያዮቹ አንዱ ዶክተሩ ለዚህ ለፕሮፌሰሩ ሸውራራ የህሊና ልብሾነት የሰጡት የትውልድ መራራቅ የሚለው ምላሽ የሚያረካ ካለመሆኑም በላይ ካለ ስፍራው የገባ ነው ላለው። ሰውየው የታሪክ ተመራማሪ በመሆናቸው በገዛ ፈቃዳቸው ህሊናቸውን ለመቀመጫነት ካልተጠቀሙበት በስተቀር ኢያፓን ለመረዳት አይቸገሩምና ያቀረቡት ክስ ለአፍሪካ አርበኛ የሆነው ኢያፓ በመሆኑ ሊሰጣቸው ይገባ የነበረው እቅጩን አካፋና አካፋ ዶማን ዶማ በማለት ነበር። በስልሳዎቹ መጀመሪያ ዩኒቨርሲቲ ተማሪዎች የነበሩ ተማሪዎች ወደ ማርክሲዝም እንዲሳቡ በማድረግ የነጻ ትምህርት ዕድል የተሰጣቸው የአፍሪካ ተማሪዎች ሚና በቀላሉ የሚታይ አልነበረም። በአሜሪካና በአውሮፓ ለአፍሪካ ሀገራት የነጻነት ትግል የድጋፍ ሰልፎችን በማቀናጀትና ሰልፎቹን ይመሩ የነበሩት ኢህአፓዎች እንደነበሩ ዶክተሩ ለመግለጽ ለምን ድፍረት እንዳጡ አልገባኝም። ተጨማሪ ላድርግ፣ ኢህአፓ በተለያዩ ዘመናት በአፍሪካ የሚደርሱ የፖለቲካና የኢኮኖሚ ጭቆናዎችን በማውገዝና ወገንተኝነቱን በመግለጽ ከጥቂት የአፍሪካ የዴሞክራሲ ታጋይ ድርጅቶች ተርታ የሚሰለፍ ለመሆኑ የኢህአፓ ድረገጽ ውስጥ የተሰደሩ ሰነዶችን ማገላበጥ በቂ ነው ላለው። በመጨረሻም በሳል የፖለቲካ ምህዳር ለመፍጠር ባይነ ህሊናችን እንመልከትበት እንመዝንበት። እንዲያስናደርግ ሚዛኑ የተስተካከለ አስተያየትና ተአማኒነትና ተቀባይነት ማግኘት የሚችል አስተያየት መስጠት እንችላለን። የፍኖት አድማጮች፣ ላለፉት 30 ዓመታት ወያኔን፣ ኦነግን፣ ሌሎች አገር የመገነጣጠል ዓላማ አንግበው የቆሙ ቡድኖችን ከመታገል በከረፋ ሁኔታ ኢህአፓ ላይ በተገኘው አጋጣሚ ሁሉ ጭቃ የመለቅለቅ ዘመቻ ለምን እንዲህ በሚያስነውር መልኩ ቀጠለ ብሎ መጠየቅ አጥጋቢ ምላሽ ለማግኘት ያስችላልና እንደወረደ የተባለን የተጻፈን ከመቀበል ያድናል። ይህ ወቅት የሀገርን አንድነት ለማስከበር ምን መደረግ፣ ለሀገር አንድነት የቆሙ ምን አይነት እርምጃዎች መወሰድ ይገባቸዋል፣ የሚጨፈጨፉ የሚታረዱ በጅምላ መቃብር ከስርዓት ውጭ የሚቀበሩ ተፈናቅለው በረሃብ በበሽታ የሚሰቃዩትን የታፈኑ ተማሪዎችን ሁኔታና በግፍ ታፍነው የሚሰቃዩትን እንደነ እስክንድር የመሳሰሉ የፖለቲካ እስረኞችን ሁኔታ እንዴት እናጋልጥ የሚለው ቀዳሚ የትግል አጀንዳ ሊሆን ይገባዋል። በሌላ በኩል ደግሞ ወያኔ እንደ ስርዓት ፍጻሜው ላይ ቢደርስም ወያኔ እንደ ሽብር ቡድን ግን እየተንቀሳቀሰና በርካታ ጉዳት እያደረሰ መሆኑ ሊነገርና ሊደረግ የሚገባው የትግል አቅጣጫ ላይ ሊመከርበት ይገባል። የኢትዮጵያ አንድነትን ለማስከበር የሚቻለው ከተጓዝንባቸው ውጣ ውረዶች የአንድ ድርጅት ውድቀትና ስምረት ለሌሎች ድርጅቶች ትምህርት ሊሆን ሲገባው ጥፋት ሲደጋገም እያየን ያለውን ለማስቆም ምን ማድረግ ተገቢ ይሆናል ለሚለው ተገቢ የሆነ ትኩረት ሊሰጠው እንደሚገባ መነጋገር። እንዲህ የመሰሉ ለአገር የሚበጁ ጉዳዮችን ማንሳት ኢትዮጵያን ከጥፋት ህዝቧን ከመከራ ለመታደግ ያስችላል እላለሁ። እስከዛሬ በኢትዮጵያ የፖለቲካ ትግል እንቅስቃሴ የተጓዘባቸውን መንገዶች መርምሮ ያጠፋቸውን ስህተቶች ነቅሶ በማውጣት ስህተቱን አምኖ ለደረሱ ችግሮችና ጥፋቶች ራሱን ወቅሶ በይፋ እናቶችን አባቶችን ይቅርታ የጠየቀ ኢህአፓ ብቻ መሆኑ ሊዘከር የሚገባው የከበረ ታሪክ መሆኑን ማንሳት የግድ ይለኛል። እንዲህ ከስህተት መማር ካልተቻለ ከጥፋት አዙሪት መውጣት አይቻልም። ለዚህ ነው ዘረኛው ኦዴፓ የወያኔን ግፎች በከፋ ሁኔታ እየደገመ የሚገኘው። ጽንፈኛው ወያኔ ከአረመኔው ሻቢያ ጋር ተሻርኮ ኤርትራን በሐሰት በወሽካቶች ቁማርና በታሪካዊ የኢትዮጵያ ጠላቶች ከእናት አገሯ እንድትገነጠልና ኢትዮጵያን ወደብ አልባ ማድረጉ የወያኔን ጸረ ኢትዮጵያነት እንደሚያሳይ ሁሉ በአሁኑ ወቅት ዘረኛው የኦዴፓ አገዛዝ የግፈኛው ወያኔ ቁንጮዎችን ለመደምሰስ በሚለው ዘመቻ ከሻቢያ ጋር መሰለፉ በሀገር ላይ የተፈጸመ መራር ወንጀል ነው። በዚህ በዘረኛው የኦዴፓ አፈጣጠርና ወንጀል በወንጀል እየከመረ እየተጓዘ እዚህ የደረሰ በመሆኑ የሀገርን ጥቅም በማስከበር ስም አገርን ለጥፋትና ለመከራ እየዳረገ በመሆኑ ሊወገዝና ሊወገድ የሚገባው ቡድን ነው። ለዚህ አገርን ለማዳን መምከር፣ መዘከር፣ መደራጀት ዛሬም ሊጨህለት የሚገባ ነው ላለው ምንጊዜም ልንረዳ የሚገባን ኢሳይያስ የኢትዮጵያ ጥፋት የኢትዮጵያ መርገም በመሆኑ ከኢሳይያስ ጋር የሚሻረክ ሁሉ በኢትዮጵያ ደመኛ ጠላትነት ሊፈረጅ እንደሚችል በአንክሮ በተዘክሮ ሊታይ ይገባዋል እያልኩ ደብዳቤን በዚሁ ዘጋው። ጸጋዬ ጎርዜው ከሽሮ ሜዳ አዲስ አበባ።
ይድረስ ለፍኖተ ራዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ገና ልጅ ያለው አያቴ ሲጸልዩ ትዝ ይለኛል። ሁልጊዜ ለሊት ለሊት አዘውትሮ ነበር የሚጸልዩት። ታዲያ ከሌላው ሁሉ አንድ አዘውትሮ የሚሉት በተለይ እስካሁን ድረስ ባምሮይ ተቀርጻ ቀርታለች። እንዲህ ብለው ነበር የሚጸልዩት። ኤርትራን ደህና አውለው፣ ትግራይ ደህና እንዲውል፣ ትግራይን ደህና አውለው፣ ጎንደር ደህና እንዲውል፣ ጎንደርን ደህና አውለው፣ ጎጃም ደህና እንዲውል፣ ጎጃምን ደህና አውለው፣ ወሎ ደህና እንዲውል፣ ወሎን ደህና አውለው፣ ሸዋ ደህና እንዲውል፣ ሸዋን ደህና አውለው፣ አልጋው እንዲረጋ በማለት ነበር የሚደመድሙት። ለኔ ከዚህ ዝክረ ቃል የምንማረው ያንዱ ሰላም መዋል ወጤቱ የጋራ ጸጋና የወል ንብረት መሆኑን አንዱ ያላንዱ ደህንነት በተናጠል ደህና ሆኖ መኖር የማይታሰብ መሆኑንና የጋራ ደህንነትና ሰላም የጋራ ጥረትና ስራ ውጤት መሆናቸው ነው የምንማረው ብያምናለሁ። በተቃራኒው ነው ያኔ ያመጡት የዘር ፖለቲካ ግን አብሮነትን የሚጻረርና ጎረቤትን ከጎረቤት ጎሳን ከጎሳ የሚያጋጭና ሰላምና ደህንነትን የሚነሳ መጥፎ መንፈስ ነው። የነወያኔ የነሻቢያ የነኦነግና ኦዴፓ የፖለቲካ ፍልስፍና ለኔ ከሚል የግልና የአግላይነት መንፈስ ስለሚጀምር ፍጻሜውም በጋራ መውደምና ተያይዞ ማለቅ ነው የሚጋብዘው ማለት ነው። ስለዚህ የሀገራችን ህልውናን ለማስቀጠልና ህዝባችን ደህንነቱ በሰላም እንዲቀጥልና ፍትህ በኢትዮጵያ እንዲሰፍን ከፈለግን ሁለት ወዶ ወጉዞ የማይታሰብ ነውና አንድም ኢትዮጵያ ብለን ባንድ ላይ መቆም ወይንም ዘረኞችን ወግነን ኢትዮጵያዊነትን ማድማት ነው ያለን ምርጫ። እያምታቱ መኖር ቦታ የለውም። አሁንም ሁላችንም መስማማት ያለብን ዘረኝነትን በመዋጋት በኢትዮጵያ ግዛታዊ አንድነት በብሔራዊ ጥቅማችንና ዴሞክራሲያዊ ስርዓተ መንግስት ዙሪያ ላይ ነው ማለት ነው። የሐሳብ ልዩነትን ከጎራና ከተሳራሪ ስምሪት ጋር ማምታታት ሌላ፣ ለኢትዮጵያና ለኢትዮጵያዊነት መዋጋት ደግሞ ሌላ ጉዳይ መሆኑን ጠንቅቀን ማወቅ የግድ ይሆናል ማለት ነው። ኢትዮጵያንና ኢትዮጵያዊነትን እንደ ሸቀጥ ዕቃ ለገበያ መዋል ለአንድነቱ ጎራ የሚዋጣ አቋም አይደለም። ባጭሩ ኢትዮጵያንና ኢትዮጵያዊነትን ለድርድር በማቅረብ የታወቀውን ጎራ ሁሉ መከላከል ጸረ ኢትዮጵያዊነት አቋም ነው። አሁንም ከዋናው ቁም ነገር ሳንወጣ አገርን የከዱ ህዝብን ያስዘናጉ ቃል ኪዳናቸውን የጣሱና ከዘረኞች ጋር የወገኑ ሁሉ ካህዲዎች ናቸው ብለን ማመን መቻል አለብን። ይህ ይሰመርበት። ሌላው መብት መብት ስንል መብትም ከግዴታ ጋር ካልሆነ ያው አልሸሹም ፈቀቃሉ እንዲሉ ግዴታን ረስቶ መብቴን መብቴን እያሉ እንደ ጨቅላ ልጅ መጮህ ኃላፊነት የጎደለው የኩታራ ጨዋታ እንዳይሆን መፍራቱን መጠንቀቅ ይኖርብናል። ማንኛውም ዜጋ ማወቅ የሚገባው ሁሉም ነገር ኃላፊ መሆኑን ነው። ህዝብና አገር ግን ቋሚ ጥሪቶች ናቸው። እስከወዲያኛው ድረስ የሚኖሩና ዘመን ተሻጋሪ ህልውና ያላቸው የትውልድ ሁሉ ርስቶች ናቸው። ስለሆነም አገር ለኔ ከጎሳ ከሃይማኖትም ሆነ ከፖለቲካ ድርጅቶች ሁሉ ትበልጣለች ብያምናለሁ። አገር ከሌሎች ሁሉም ነገር ባዶ፣ ሁሉም ነገር ከንቱና ትርጉም የሌለው ነገር መሆኑ ስለሚገባይ ነው። ሁሉም ነገር ያለ አገር፣ ምንም ነገር ያለ አገር፣ ምንም ነገር ያለ አገር አያምርም፣ ባዶና ከንቱ ነው ባይነኝ። ስለዚህ አገራችን ጸንታ እንድትኖርና ህዝባችን ህይወቱን በሰላምና በደስታ እንዲመራ ከተፈለገ ፍትህ፣ ሰላም፣ መረጋጋትና ብልጽግና በምድሪቷ ውስጥ መስፈን አለባቸው ለማለት ነው። ሌላው አሁንም በአገራችን ጉዳይ ያገባናል ብለን ወደ ፖለቲካው ከገባን ሰውን መውደድ ወይንም መጥላት ያለብን በፖለቲካ አቋሙና ስምሪቱ ነው። ስለዚህ ሁለቱ ተጻራሪ አስተላለፎች የተምታቱበት ዲያስፖራ ምክር ሊለገሰው ይገባል ባይ ነኝ። ዲያስፖራው ከሁለቱ አንዱን መርጦ እንዲኖር መነገር አለበት ባይ ነኝ። ምክንያቱም እንደወጣ የቀረውን ወያኔን ጠልቶ ተቋርጦ የቀረውን ወያኔ ኢህአዴግን መውደድም ሆነ ለመውደድ ማሟረት የፖለቲካ ዝሙትነት ነው። መሃሉ ዳር የሆነበቱ ወያኔ እንኳን ማንነቱን ስለሚረዳ አንዳንድ አካላት እንጂ ወያኔ ብሎ ጠርቷቸው ወይንም ወያኔ እናደረገ ሲል ተሰምቶ አይታወቅም። በርግጥ አሁን ሞክሼ ከመለስ ጁንታው ያለ መጥራት ጀምሯል። ግራም ነፈሰቀኝ ሆድ ሲያውቀ ዶሮ ማታ ማለት እንዲሉ ኦዴፓ ብልጽግና ወያኔ ኢህአዴግን ተክቶ ዘረኝነት በላያችን ላይ መቀጠሉና የትግራይ ፋሽስቶች በየኦሮሞ ጽንፈኞች ተተክተው እየጨፈሩብን መሆኑን እናውቃለን። ነገር ግን አሁንም ለእኔ አልገባኝ ብሎ የቀረው የዘመኑ ሹሞች ስራ ሳይሆን በሹሞቹ ላይ አፍላ ፍቅር ይዞት አስሩን እየረገጠ ያዙ ይልቀቁኝ የሚለው ዲያስፖራ ነው። ሌላው ቅርቶ አብዛኛው የሹሙ ደጋፊ ነኝ የሚለውን ዲያስፖራ ሹሙን ለምንድነው የምትደግፈው ብለን ብትጠይቀው ይህ ነው ብሎ የሚነግርህ የለም። ሌላው ቅርቶ ቲም ለማ በመባል የሚታወቀው የለውጥ ኃይል በህይወት እንደሌለና ለውጥ የሚባለው ነገር ሰሞኑን በሀገራችን መዲና እንደተገኘው ባለቤት የሌለው ኮንዶሚኒየምና ህንጻ ሆኖ መቅረቱን ብዙ የሹሙ ደጋፊ አይረዳም ባይ ነኝ። የንስ ታይዳሪያ እነተም ቄሮ ግማሹን አሳምነህ ግማሹን አጭበርብርና አታለህ ማለፍ ይችላል የሚለው ስምሪቱ በመንጋው ላይ ሰርቷል ብለህ ታምናለህ። በተለይ የፖለቲካ ቆጥያቸውን ገልብጠው ኮፍያዎች አዙሮና ሱሪያቸውን በቄሮ ልክ አስተፈተው መንጋውን የተከላከሉት የድሮ ወዳጆቻችንማ በጣም ብሶባቸዋል። አንድ ቀን ወደ ህሊናቸው ተመልሰው አብረን ያሳለፍነውን ዘመን ቆጥረው አርቀው አስበውና ከህይወት ተምረው እናት ሀገሬ ማሪኝ ዳግም ላይደግመኝ ምህረት ጠይቄያለሁ ብለው እስኪመለሱ ቸኩያለሁ። ቀጥሎም በሰፈሩት ቁና መልሶ መሰፈር አይቀርም እንዲሉ ወያኔዎች በሰው ማhallም ሆነ በእግዚአብሔር ፊት ያልበረከቱት ህዝብንና ሀገርን ከሚገባቸው በላይ በማስተካያታቸው ነው። ታዲያ የዚህ ሁሉ ግፍ ተቋዳሽ ወያኔ ኢህአዴግ በነቂስ እንጂ ወያኔ በተናጥል ብቻውን ተጠያቂ አይደለም። ፍርደ ገምድል ዳኛ ተዘግዝቆ ተኛ እንዲሉ ግማሹን ምሮ ግማሹን መቅጣት ያው እንደ ወያኔ የፍትህን ዱካና ሂደት ማጥፋትና መሰረዝ ይሆናል ማለት ነው። ሁሉም ወያኔ ኢህአዴግ በሰፈረው ቁና ልክ ፍርድ ማግኘት አለበት። አገራችንን ሲከዱ ታሪካችንን ሲያንቋሽሹ ብሔራዊና ህዝባዊ ክብራችንን ሲያዋርዱ ብሔራዊና ህዝባዊ ጥሪቶቻችንን ትርክቶቻችን ሲያጣጥሉ የህዝቡን ቤተምነቶች ባህልና ወግማረጎችን ሁሉ ሲያራክሱ ሁሉም ባንድ ላይ ሆነው ነው። ስማቸውም ስያሜያቸውም ወያኔ ኢህአዴግ ተብለው ነው የምናቀው። አዎ ወያኔ ኢህአዴግ ልጆችን ያለወላጅ ወላጆችን ያለጧሪ ባልን ያለሚስት ሚስትን ያለባል ህዝብን ያለመሪ አገርን ያለጠባቂ ማስቀረት እንደ ደርግ ሁሉ የግፍን ክብሮሰን የበጠሰ የዘመኑ አውሬ ስብስብ ነው። ለዚያም ነው ወያኔ ኢህአዴግ ለፍርድ ሲቀርብም ሆነ ሲበየንበት በተናጠል ሳይሆን ባንድ ላይ ነው መሆን ያለበት ብለን የምንከራከረው። መጨረሻም ትላንት አብረውን ስለነበሩ ዛሬ ግን ጎራ ለይተው ኦዴፓን ወግነው በወገን ላይ ለዘመቱ ወገኖች የምለው ነገር አለኝ። የሰጠኝ ምላስ መብዛቱ ለመጣው ሁሉ መብቃቱ የባጥ የቆጡን ለፍልፎ ብቻውን ቀረ ቆሌው ተገፎ የሽንክ ሰው የክፋተኛ ልቡ ዘጠኝ ነው የተንኮለኛ ስምንቱን ደብቆ አንዱን አጫወተኝ ማልበል ወዳጅ ያለኝ በሰልብ ቃሉ ሲገምተኝ። መጨረሻም ከዋናውም ነገሩ ሳንወጣ መረዳት የሚገባን ቁም ነገር ቢኖር የኢትዮጵያ አውራ ጠላት ሲባል አሁንም እንደ ትናንትናው ዋናውና አውራ ጠላታችን ኢሳያስ አፈወርቂ መሆኑን ነው። ወያኔንም ያመጣ ወነገንም ያደረጀ የዛሬውንም አውሬውም እየረዳና ሀገራችን በሄራይ ጉዳይ ውስጥ ገብቶ እየፈተፈተ ያለው አሁንም አውራው ጠላታችን ኢሳያስ አፈወርቂ ነው። ታዲያ ይህን ሁሉ ያወቀ አዲስ አበባ ያለውን ግማሽ ወያኔ የሚደግፍ ካለ ኢሳያስን ጣልቃ ገብነት የማያውግስ ካለ ያው መከረኛውን አማራ የሚጠላ ጎሰኛ ነው መሆን ያለበት። በአጠቃላይ ባስተላለፈም ሆነ በስምሪቱ የሻቢያ ቀጥረኛና እንደ ግንቦቴዎች በመርህ የማይመራ ወፍዘራሽ ፖለቲከኛ ካልሆነ በስተቀር እንዴት ብሎ ነው ኢሳያስን እና ኦዴፓን መደገፍ የሚቻለው ብለን ለመጠየቅ እንገደዳለን። በምን ሂሳብ? ፍርድ ለራስ ነው። ለማንኛውም የኮርሞሶው ይበለን አደርባይነት ይውደም ኢትዮጵያነት ያቸንፋል ሲሉ ደብዳቤያቸውን ያደረሱን መይሳው ከምዕራብ አሜሪካ ናቸው።
ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አዘጋጅና የዶክተር አርፍ ደብዳቤዎች አምድ አድማጮች በሙሉ ወድ አድማጮች አግራችንና እኛ ልጆቿ ምን አጥተን ነው ይህ ሁሉ የጸላት መንጋ የውጭም ሆነ የውስጥ ሁሉም አንድነት ክንዱን አስተባብሮ የከበበን? መልስ መገመት ከባድ ባይሆንም ለኔ እንደሚመስለኝ ከሆነ የኦሮሞ ጠባቦች ትግራይ አገር ስትሆን እነሱም አገር ሆነው የቀረውን ብሔር ጫፍልቆ አፈንጋጩን ገለው ከወያኔ ጋር ሆኖ የሚጠላትን ኢትዮጵያንና አማራን አጥፍቶ ለመግዛት ያቀዱ ሴራ ይመስላል። ታዲያ ይህን ቅዳቸው አሁንም እንዳለ ሆኖ እንዲያውም ጠላት መሆን እንደ ፋሽን አድርጎ እንደ አሸን እየፈሉ ሲሄዱ ያያየን ነው። ታዲያ ለዚህ ሁሉ መስቀልቅል ተጠያቂ ማን ነው ብንል ጠላትን ላለማስቀየም የሚቀለሰለሱ ስልጣን አለን ባዩ ክፍል ሲሆን እነዚህ ከብሔር አሻግሮ ለማየት የሚሳናቸው ኃይሎች ሁሉ ዛሬ ያግራችንን ጀግኖች በብሔር ፖለቲካ ሸብቦና ጠፍንጎ ጠላት አገር ንይዞ ከጠላት ጋራ የውሸት የሰላም ገብታ እንዲጫወቱ ይገፋፋቸዋል። ይህ ወኔ ቢስ አመራር ለጠላት ይበልጥ ድፍረት ሰጥተው ዛሬ ያግራችን ጠላት እንዲደፍራት በር ከፋቸው ነው። እነሆ ዛሬ ጠላት እስከ መሃል ድረስ ዝርቆ ገብቷል። ይህንን ጉዳይ መንግስት አቅሎ ማየቱ ራሱ ሁላችንም የሚያሳስብ ጉዳይ ከመሆኑም በላይ ሱዳን የያዘው መሬት የኢትዮጵያ መሬት ሲሆን ምናልባት አማራ ክልል ስለሆነ እኛ ምን አገባን የምትሉ ካላችሁ ሁሉም ይወቅና ሌላ ህዝባዊ እንቅስቃሴ ለማድረግ ዝግጁ መሆን የግድ ይላል። አለዚያ ላማለኝ በሰማይ ወስፋንም አላይ አይነት ሆነን እንዳንቀር እፈራለሁ። አገር ተይዞ ዝምታ የፌደራል መንግስት መኖር ራሱ ያጠራጥራል ማለት ነው። ለመሆኑ ሱዳን የትኛው ጥሩ ጎረቤት ሆና ነው የኛን ድንበር እንድትጠብቅ አድራ የተባለችው? እና እስከመቼ ነው ዝም የምንላት? መስጊድ ሰርታ እስከምታስመርቅ ነው ወይስ ወታደሮቿ ተዳር መሰሶ በኢትዮጵያ ምድር ላይ ልጆች እስከሚወሉ ድረስ ነው የምንጠብቀው? እንደኔ አመለካከት ከሆነ ሱዳኖች ብቻቸውን አይደሉም የሚል ግምት እንዳለ ሆኖ እያንዳንዱ የሱዳን ወታደሮች አገራችንን ሲወሩ ግብጾች ከበስተጀርባ ቢኖሩም የገንዘብና የቁሳቁስ ዳታ ማይታቸውም እንኳን ቀርቶ ሱዳኖች ግብጾችን እንደ ልማዳቸው በጀርባቸው አዝሏቸው ቢመጡም በኢትዮጵያ መሬት ይዞ ይህን ያህል ጊዜ መቆየታቸው ለኛ ራሱ ከባድ የሞራል ውድቀት ተፈጥሮብናል። ድሮ የኛ ችግር የርስ በርስ አለመግባባት ሲሆን አገር ሲደፈር ጠላት ሲያጠቃን ተው አንተም ተው አብሮ የሚያጠፋን ጠላት ስለመጣብን ተባብረን ጠላትን እንዋጋ ነበር። ጠላትም የህዝቡን ጀግነት ጠንቀው ስለሚያውቅ ብዙም አይደፍረንም ነበር። ዛሬ ግን እድሜ ለወያኔ ወያኔ ራሱ አገርን ጎዳለው ብሎ የሰራው ስራ በ27 አመት ውስጥ መከላከያ ሰራዊት ወያኔ ጀነራሎች ቀደም ሲል በራሳቸው አምሳል የገነቡት ሰራዊት በአሁኑ ሰዓት ከሞላ ጎደል የአገር መከላከያ የመሰለ መምጣቱ ራሱ መልካም ዜና ሲሆን ይህ መከላከያ ከእንግዲህ ወዲህ የማንም ተላላኪና የፖለቲካ ነገዶች መጠቀሚያ ሳይሆን የአገር አንድነትና የሁሉም ዜጎች አደራ ጠባቂ ሆኖ እንዲቀጥል ለማድረግና ወስላፍታውን ወያኔ የጋተቻቸው ደህንነትንም እንዳያገረሽ ጥንቃቄ ተደርጎ ይህ መከላከያ በይበልጥ እንዲጠናከር የሁሉም ወገኖች ድርሻ መኖር አለበት። ሰራዊቱ ከዘሩ በበለጠ በዚህ በትንሽ ጊዜ ውስጥ ያሳየው ኢትዮጵያዊነት በህዝቡ ዘንድ ታላቅ አክብሮትን አግኝቷል። በተንኮለኞች ወያኔ የተገነባው ተራራ ምሽግና እብሪት ጭምር አፍርሷል። እንግዲህ በዚህ አጋጣሚ ኢትዮጵያ ሀገራችን አሁንም በውጭና በውስጥ ጠላት ተጠልፋ እየተንሳፈፈች ስለሆነች ሌላ መፍትሄ ከኛና ከእግዚአብሔር ውጪ ምንም ስለሌላት እኛ አሁንም እንደ ድሮም እንደ ወትሮ ሁላችንም በአንድነት ላይ ቆመን ለአገራችን መፍትሄ ስንል የውስጥ ችግሮች የግላቸው ሆኖ የውጭ ጠላት የጋራ ጠላታችን መሆኑን አምነን በጋራ ተነስተን በጋራ እንከላከል። ስለ እርስ በራሳችን ችግሮች ከከሪን ከከሌ ለይተን ካወቅን መላውም ሆነ መርሹ ቀላል ነው። አገሩን ለመጪው ትውልድ ለማስተላለፍ እንክርዳዱን ከስንዴው ለይቶ ለሀገር ማበጁ ዜጎችን መለየትና በታሪክም ሆነ በህግ እንዲቀጡ ማድረግ ሲሆን የውስጥ ጣላቶች በህዝብ መሃል ተቀምጦ ለውጭ ጣላቶች ተጠሪና ተወካይ ሆነው ሀገርና ህዝብን ሲጎዱ ይያዩ ዝምታ በታሪክ ብቻ ሳይሆን በነግምት በሰማይ የሚያስጠይቅ ይመስለኛል። እዚህ ላይ አንድ ቀን ዛፎች ተጨፋጨፍን ብለው ተማረሩና ዛፎች በሙሉ ሱሰባ ተቀመጡ። ከማክላቸው አንዱ አረምናጥተን ነው ቢሏ መጥረቢያው ጎራዴው ብረሳብረት ሁሉ የሚቆራርጥን የቆራርጦ የሚጨርሰን ብለው ለቤቱ ጥያቄ አቀረቡ። ከዛፎቹ ማላ አንዱ እጁን አውጥቶ እንደ እንግዲህ አለ እኔ አደረም ብላችሁ በሌላው ላይ አትፍረዱ የኛው ጠማማዎች ናቸው ለመጥረቢያም ሆነ ለቢሏ እጄታ ሆኖ የሚያሰቃዩን የሚያስፈጁን ስለዚህ እንጠንቀቅ ካለ በኋላ እንዲህ አይነት ጥቃት ድጋሚ እንዳይደርስብን የራሳችን ጠማማዎች ቀጥ ብለው እንዲያድጉ ማድረግ አለብን ብለው ተስማምተው የእለቱን ስብሰባ ጨርሱ ጨርሰው ተበተኑ። እኛም እንደዛፎቹ ተባብረን የራሳችን ጠማማዎች የምናስተካክልበት ጊዜ እድል ቢኖር ጥሩ ነበር ሲሉ ደብዳቤያቸውን ያስተላልፉልን ጉልማ ማስንቆ ከቶሮንቶ ካናዳ ናቸው።
ተከታዩን ደብዳቤ የላኩልን ደግሞ ሰንታየው ታፈረ ከአምባ ጊዮርጊስ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሳተላይት ስርጭት አዘጋጆችና እንዲሁም አድማጮች የከበረ ሰላምታዬ ይድረሳችሁ። የኦሮሞ ጽንፈኞች በሷምሳል የተፈጠሩ ሞንስተርስ መሆናቸውን ህዝብ የማያውቅ የመሰላቸው ህግ አስከባሪ ነን ብለው ሲገለገሉ ማየት ተገደናል። ለመሆኑ እነዚህ በህዝብ ደም የተጨማለቁ ጠባብ ዘረኞች ህግ የሚባለውን ጉዳይ የታውቀውት ነው ህግ የሚያስከብሩት? ከንቲባ ተብዩዋ በአዲስ አበባ በህግ ወጥ ተይዘው ስለነበሩ መሬቶችና ቤቶች መግለጫ በመስጠት ህግ የምታስከብር መሆኗን ልትነግረንም ደፍራለች። ማን ሆናና ነው ልማት በሚሉት ወያኔ ሰራሽ ሽፋን ለፍቶ ጥሮ ግሮ ከሰራው ቤት ከከፈለበት ኮንዶሚኒየም ኗሪውን አባሮ ሜዳ ላይ ጥሎ ቤቱን ለተረኞች ያደለ ያለው? ከንቲባ ተብዩዋ ይሄን የምታደርገው ህግ ላስከብር ነው ብትለን አይገርመንም። በዛ መንደር ሰዎች ውሸት ሲታይ ራስ ደጀን ኩይሳ ነውና መቼም የአዲስ አበባ ህዝብ ፈርዶበት ከንቲባው በንጉስ ኮሎኔል ሽምለታል እንጂ ብቁ ነው ያለውን የመምረጥ መብቱን ካጣ ቆይቷል። ይህን ኢፍትሃዊ ድርጊት የተቃወሙትንም ጦርነት እንገባታለን የሚለው የኮሎኔሉ ዛቻም ዛቻውን አልቀረም ታፍነው ዘብጥ ያወርደዋል። ከንቲባ ተብዩዋ እንኳን የዞረኞቹ ምልምል በመሆኗ የማንን ቆሻሻ ስራ እንደምትሰራና ለዚሁ ስራም በሚገባ እንደምትመጠን በመተማመኑም ከሷ በፊት እንደነበረው ምልምል በቀጭን ትዕዛዝ እንደተሾመች አደባባይ ሚስጥር ነው። የጎሳ አጥንት እየቆጠሩ የስራ አድል የቢዝነስ እና መኖሪያ ቤት የኗሪነት መታወቂያ ወዘተ ማደል በልማት ስም የኦሮሞ ተወላጅ ያልሆነውን መበተን ሌላው እንዲበተን መንግስታዊ አገልግሎት መንሳት የኦሮሞ ተወላጅ ያልሆኑ ሰርተው የማይኖሩባት እኩል እድል የተፈነፈጉባት ወዘተ የመሰሉትን ከብዙ በትንሹ ማንሳት ይቻላል። የዚህ የታላቁ ጸረ ኢትዮጵያ አጀንዳ ቁንጮ የሆነው ኮሎኔልም ህብረ ብሔራዊ ገጽታውን አጥፍቶ ፊንፊኔ የተባለ የመንጋ መናሃሪያ ለመፍጠር ግንበኞቹን በስራ ጠምዶ ኢትዮጵያ ሆይ የዘመረ ኗሪዎቿን በቁም አላስተኛም ብሎ መወራረድ አይቻልም። ታዲያ ከንቲባዋማ ምን አደረገች? እሷን የመሰሉትን መልምሎ የሰጠን ንጉሱ ኮሎኔል ውሎ ይገባል እንጂ የተናቀ ሰፈር ባህያ ይወረራል ተብሎ የለም ወይ? አዲስ አበባ ስንት ጀግኖች እንዳልተፈጠሩብሽ 7 ሚሊዮኑን ወልደሽ የሰባጁ አፍላ ወጣት እናት ሆነሽ ዘረኝነት እንዲጥምቡን ጣለብሽ። አባካችሁ እናንተ ኦነጋዊ ዘረኞች የመዲናዋን ነዋሪዎች ከቤታቸው ከኑሯቸው ከንብረታቸው ያባረራችሁ ለማት በሚል በድን ቃል አታጃጅሉ። ይልቀስ ጅልነት ነፍላነት ዘረኝነት ታጥቆና ተደራጅቶ ያለው በዛው በእናንተው የፍንፍኔዎቹ መንደር ነው። ተናንት በወያኔ ዛሬ በኦፒዲዮ ተረኞች የአዲስ አበባ ኗሪዎች በኖሩበት በደከሙበት ግብር ሲከፍሉ በኖሩበት
ጉልበታቸው ሲደክም በሚያርፉበት ገንዘባቸውን ላባቸውን ካፈሰሱበት ቤታቸው በግፍ ከቤታቸው የሚባረሩት በገዛ ሀገራቸው የዘግነት ክብራቸው ተወርዶ ቤትና ንብረታቸው ተቀምቶ ለገሹ ጎሳ የታደለበት የኦሮሞ ጽንፈኞች የኮሎኔሉ ሙሾ የገሙ የገለሙ ዘረኞች መፈንጫ ከሆነናለች ምን ነው ወገን ምን እስክትሆን ተጠብቃለህ አሰኝም የተፈጠረ መበት እንዲህ ሲረገጥ ወጣቱን ተውልድ ምን አስነክቶብን ነው አባትስ ምን ቢጨክን ነው ከነ ሞገስ አስገዶም እስከ መንግስቱን ዋይ ከነ ጥላሁን ግዛው እስከነ መምህር በላይ ግርማቸው ለማ አበራሽ በርታ ራስንቱ ጀግኖች የተወለዱበት የጨለማው ዘመን ጎጠኞች እንዲህ ይጫወቱባት መቸም የሞኛ ሀገር ባህያይ ወረራል ቢሉን ስምን መልስ ይኖርናል ውድ ፍኖቶች በሌላ በኩል ደግሞ አንዳንድ ሀገር ወዳድ ነን የሚሉ ግለሰቦች አወቁትም አላወቁትም ለሰረኝነት አባዜ ዱላ ከመቀበል የማይስተናነስ አስተያየት ሲሰጡም ይሰማል ባንድ በኩል ይህንን የብሔር ጥንፈኞች ግፍና በደል እንቃወማለን ይላሉ በሌላ በኩል ማንኛውም ጎሳ የስልጣን እድል ቢደርሰው ወይንም ስልጣን ቢይዝ ችግር የለውም የሚል ሐሳብ ሲሰጡ ይደመጣል በእኔ አስተያየት በጣም ችግር ያለበት አስተሳሰብ ነው ምክንያቱም ሀገራችን ዲሞክራሲያዊ ሪፐብሊክ እንድትሆን ነውና የሚፈለገው ለስልጣን ተፎካካሪ የሆኑ ፓርቲዎችም ለዲሞክራሲያዊ መሮች ባላቸው ጽኑ እምነት በሀገር ሉዓላዊነት በኩልነት ላይ ለተመሰረተ ሀገራዊ አንድነት ለማህበራዊ ፍትህና ለሀገር እድገት በመሳሰሉት መሰረታዊ ጉዳዮች ባላቸው የጠራ አቋምና ተግባራዊ ሊያደርጉ ባቀዷቸው ሀገራዊ መሮች ዙሪያ መሆን ይኖርበታል እንጂ በጎሳ ደረጃ ወርደው የተጠበቡ ሀገርን በፈረቃ ይግዙ ማለት ስለ ሪፐብሊክ አናስብ በጨለማው ዘመን ግር ግን እንኑር የማለትን ያህል ትርጉም የለሽ ሐሳብ ነው መጨረሻውም የሚሆነው ከሌላው ራጃ የሆነውን ሁሉ በሌሊት የሚያርድ መንጋ የማፍራት ያህል ነው። ህብረ ብሔራዊ ለሆነችው ሀገራችን ጠባብ ብሔርተኝነት ወይም ዘረኝነት ከመቅሰፍት ሁሉ መቅሰፍትም ነው። እኛም የሀገሪቱ ዜጎች ይህ ፕሪቨርቢያል አውሬ ነፍስ ዘርቶ እግር አውጥቶ አድጎና ተመንድጎ ወደ ምኒልክ ቤተ መንግስት እንዲገባ በመፍቀዳችን ይኸው በየቀኑ ህፃናት አዛውንት ሴት ወንድ ሳይለይ የወገኖቻችን ሬሳ በቡልዶዘር እየተገፋ የጅምላ ጉድጓድ ውስጥ እየተጣለ ነው። አሁን ባለንበት ሁኔታ ባውንታው ያንደበት ለለያችሁ ነው ብዬ አልዋችም። ለዜግነታችን ክብሩን ለነጻነታችን ወኔውን ይስጠን።
እንደምን አላችሁ የፍኖተ ሬዲዮ ፕሮግራም አዘጋጆችና አድማጮች እንደ ዘመኑ አባባል ሁሉም ሰላም ነው የዛሬው ደብዳቤ የሚያተኩረው አንዳንድ የድሮ የያፓባሪ ነበሩ አሁን ያሉበት ኑሮ አልጥም ስላላቸው ወቀሳውን በድርጅቱ ላይ ስለማላከካቸው ይሆናል የእነዚህ ቀቢጸ ተስፈኞች የድርጅቱን ስም ማጠልሸት አዳምጦ ማለፉ ተገቢ ስላልመሰለኝም ነው የራሴን ምላሽ ለመስጠት የፈለኩት። ቀቢጸ ተስፈኞቹ ኢሃፓን ሲኮንኑ የሚያቀርቡት ተልካሻ ምክንያቶቻቸው ብዙ ቢሆኑም ሰባት የሚሆኑትን ማላዘኛቸውን መጥቀሱ በቂ ይሆናልና እስኪ ተራ በተራ አንቃኛቸው። አንደኛ፣ አንዳንድ የድሮ አባላት የኮሙኒስት አማኝ መሆኔ ያሳፈረኛል በማለት ሲጸጸቱ አዳምጫለሁ። ለሰው ልጅ ነጻነት ለፍትህና ለእኩልነት ፍትህ ሊሆን የሚችለው ብቻኛ ስርዓት ኮሙኒዝም በመሆኑ አባላት ተግተው የማርክሲዝም ቲዮሪ ማጥናት አለብን ብሎ ይናገር የነበር ይህ የድሮ አባል ድንገት ዛሬ ኮሙኒዝምን እንደ ፋሽስት ቀኖና አድርጎ መስበክ መጀመሩን የሰማው ቀን መቆየት ደግነው እንድል አድርጎኛል። ያፓ የኮሙኒዝም ሶሻሊዝም አመለካከቱን በማስተካከል መመሪያዬ ሶሻል ዴሞክራሲ ነው በማለት የዛሬ 40ዎቹ አመታት በሁለተኛው ጉባኤ ላይ እርማት እንዳደረገ ሲታወቅ አሁንም ልክ የኮሙኒስት ድርጅት ነው ብሎ ህዝብን ማምታታት አሳፋሪ ነው። ይምስኪን የኮሙኒዝም ፍልስፍና ሲያሳፍረው ግን ጉልበቱን እንደ ሸንኮራ ገዳ የሚመጣውን ነጻነቱን ከንሳ በታች ያደረገውን በጥቁርነቱ ከነጭ በታች ነህ ወዘተ ብሎ የሚነግረውን ካፒታሊዝምን ማድነቁን በግልጽ አሰምቶኛል። ለነገሩ እነ ራሽያና እነ አልባንያ የኮሙኒስት አመለካከታቸው ላይ ማስተካከያ ከማድረጋቸው በፊት አቋሙን ከሁሉም በፊት ያስተካከለው ኢህአፓ ስለመሆኑ ብዙ ሰው የሚያውቅ አይመስለኝም። ሁለተኛ አንዳንድ የድሮ አባላት ደግሞ ሰላማዊነትን ትቼ በትጥቅ ትግል ማመኔ ያበሳጨኛል ሲሉ ሰምቻለሁ። በርካታ የከተማ ታጋዮች የመጋለጥ አደጋ ሲያጋጥማቸውና ህይወታቸውም ከመቀጽበት በፋሽስታዊው የወታደራዊው መንግስትና በጀሌዎቹ ሊቀጣፍ እንደሚችል በመገመት በልዩ ጥንቃቄ ወደ ድርጅቱ ሰራዊት እንዲሸሹ ይደረግ ነበር። ድርጅታችን በዚህ ሁኔታ የበርካታ ባላቶቹን ህይወት ማትረፉ የሚያስመሰግነው ስራ ነው። የኢህአፓ የታጠቀ ሰራዊት እጅግ በርካታ የሚያኮሩ ገድሎችን ፈጽሟል። በወያኔ፣ በሻቢያ፣ በደርግና በሱዳን መንግስት ከፍተኛ ጥቃቶችም ደርሰውበታል። ይህ እንዲህ እንዳለ ሆኖ አንዳንድ የሰራዊት አባላት በተለያየ ምክንያት ትግሉን መቀጠል ሲያስቸግራቸው ስንብት የመጠየቅ መብት ነበራቸው። መብት ነበራቸው ብቻ ሳይሆን ለመጓጓዣ የሚሆንም የገንዘብ እገዛ ይደረግላቸውም እንደነበር ይታወቃል። የድርጅቱ የመታገያ መንገድ ሁለገብ ማለትም እንዳመቺነቱ በሰላማዊና በትጥቅ ትግልም ነው። የሰላሙ ትግል አመቺ ከሆነ የድርጅቱ ምርጫም የሆነው ሰላማዊውን ትግል መደገፍ ስለመሆኑ ላለፉት 47 ዓመታት ሲናገር ቆይቷል። አሁንም የተለወጠ አቋም የለም። የነዚህ ሰዎች ፍላጎት ግራህን ሲያጮልህ ቀኝህን ስጣቸው ካልሆነ በስተቀር መከላከያውን ያላዘጋጀ ሰላማዊ ትግል ምንኛ ህይወት አስከፋይ ስለመሆኑ በአይናችን የምናየው የወቅቱ ሁኔታ በሚገባ ትምህርት እየሰጠን ይገኛልና ሰላምን ብቻ ሰባኪዎች ልብ ይበሉ። ሶስተኛ አንዳንድ የድሮ አባላት ደግሞ የአገር መሪዎቻችንን የማደናገር ታላቅ ስህተት በማድረጋችን እጸጸታለሁ ሲሉ አዳምጫለሁ። ኃይለሥላሴን፣ መንግስቱ ኃይለማርያምን፣ መለስ ዜናዊንና የአሁኑን ኮሎኔል ጠቅላይ ኢህአፓ በሰከነ መንገድ መታገል ሲገባው ግራ አጋብቷቸዋል የሚሉ ይመስላሉ። የሚገርመው ሁሉንም መሪዎች ህዝቡ አንቅሮ ተፍቷቸዋል፣ አምሮም ታግሏቸዋል። እነዚህ የአድርባይነት ሰበካ የሚያሰራጩ የድሮ አባላት ለመጣው ሁሉ ተጎንብሰዋል። አዲስ መሪ ሲመጣ ደግሞ ታቦት አድርገውት የነበረውን መሪ ከመቅጽበት ክደው ባለተራውን ድንቁ መሪያችን ሲሉ ስንት እናዳምጣቸው። ኢትዮጵያን ልዩ ቦታ ያደርሳት የነበረውን ድንቅ መሪ መለስ ዜናዊን አደናግረን ከህመም ላይ ጥለን ገደልነው ያለኝም አለ። ቅዱሱን አብይ ወያኔን ስለደመሰሰልን ልናመሰግነው ሲገባ ማደናገሩ ትክክል አይደለም አለኝ የመለስ አፍቃሪ የነበረው የድሮ አባላችን። ወያኔን ያወደመው የኢትዮጵያ ህዝብና ሰራዊቱ እንጂ ቅዱስ አብይ አይደለም ስለው ከመናደዱ የተነሳ ማልቀስም እንደከጀለው አየሁበት። ይህ ሰው በኢህአፓ ቤት ውስጥ ሲኖር ህይወት እንደነበረው አጠራጥሮኛል። በተለይ በህዝብና ድርጅት መካከል ያለውን ልዩነት የማያይ ሰው ሰውነቱ ያጠራጥረኛል። ትግሬ የሆነ ሁሉ ወያኔ ነው፣ ኦሮሞ የሆነ ሁሉ ኦነግ ነው፣ አማራ የሆነ ሁሉ የአማራ ድርጅት ነው ወዘተ አይነት አመለካከት ያለው ሰው በተለይም ድሮ የኢህአፓን ጠበል የጠጣ የድሮ አባል እንዲህ ወርዶ ሲቀል ይገርመኛል። አራተኛ ጸረ ሃይማኖት መሆኔ ፈጣሪን አስቀይሜዋለሁ በማለት ኢህአፓን ጸረ ሃይማኖት ለማድረግ የሚሞክሩም የድሮ አባላት አስተውያለሁ። ኢህአፓ ለሰብአዊ መብት የቆመ ድርጅት በመሆኑ በጸረ ሃይማኖትነት ከቶም መክሰሱ እብደት ይመስለኛል። በድርጅት አመራር ላይ የነበሩት ከተለያዩ የሃይማኖት ክፍሎች የተገኙ አባላት እንደሆኑ ዛሬም ያለ ሀቅ ነው። ተፈልጎ የሆነ ሳይሆን አጋጣሚው የፈቀደው ነበር። ድርጅቱ የሁሉንም አባላት ሃይማኖት የሚያከብር ነበር። አሁንም ሆነ ወደፊት የአባላቱን የማመን መብት ከማክበርና ከማስከበር የሚያዘናጋው አንዳችም ነገር አይኖርም። እኔ እስከማውቀው ድረስ ለምን ታምናለህ ተብሎ ፊት የተደረገበት አባል የለም። ግራ አዘል መሆን ደግሞ ፀረ ሃይማኖት ነው የምትሉ ከሆነ እስቲ በተጨባጭ አስተምሩኝ ብዬም ተማግቻቸዋለሁ። እንዲያው ድርጅቱን ለመኮነን እንጂ አንዳቸው ወደ እምነት ቤታቸው ጎራም አይሉ መጽሐፉንም አንብበው የሚገባቸው አይመስለኝም። አምስተኛ ለኢትዮጵያ ያልኩ ዘሬን መዘንጋቴ ያሳፈረኛል የሚሉ ጉግማንጉጎች ካላጋጠማችሁ ተባርካችኋል ማለት ነው። ይህ ሰው ለመሆኑ የናንተ አባል ነበር ወይ ሲል አንድ ወዳጄ ተገርሞ ጠየቀኝ። ምን ነው ብለው ይህ አባባል ሆኜ ኢትዮጵያ ስል ዘሬን አስጠቃው የሚል አባዜ አለው አለኝ። ለነገሩ እኔም ቀድሜ ሰምቼ ስለነበር ነገሩ እምብዛም አዲስ አልሆነብኝም፣ ግን አላስገረመኝም አልልም። ዛሬ ኢትዮጵያ ስል አማራ ዘሬን ዘነጋሁት፣ ኢትዮጵያ ስል ኦሮሞ ዘሬን ረሳሁት፣ ኢትዮጵያ ስል ትግሬ ወገኔን ተውኩት ወዘተ አዲሱ ልዩ የፖለቲካ ጨዋታ ሆኗል። ኢትዮጵያ ከዘራነሰች ከኢትዮጵያ በፊት ዘሬ ይቅደም የዘመኑ መፈክር ሆነና ሰማታችንን አሳዘኑት። አድዋ ላይ የፈሰሰው የብዙ መቶ ሺዎች ደም ትግራይን ነጻ ለማውጣት ብቻ ሳይሆን የኢትዮጵያን ክብር ላለማስደፈር እንደነበር ተዘነጋ። የሌላውስ አይገርመኝም። ይሃባ የነበረ እንዴት ሆኖ ነው ወደ ዘር ቆጠራ የዘቀጠው? ስድስተኛ በትግሉ ወቅት አካለ ጎዶሎ በመሆኔ ድርጅቱን ልከሰው ይቃጣኛል የሚሉ የድሮ የድርጅቱ ወይም የሰራዊት አባላትን ቀቢጸ ተስፋዊ አነጋገርን ካልሰማችሁ አሁን ላሰማችሁ። በነገራችን ላይ በርካታ በጦርነት አካለ ጎዶሎ የሆኑ ድርጅቱን የለቀቁ አባላትን አውቃለሁ። ወሪያቸው በሙሉ ጀግንነትና ለህዝቡ የከፈሉትን መስዋዕት የሚተርክ ነው። የነዚህን ጀግኖች ታሪክ መስማት አይታክተኝም። ባክሪ ታሪካቸው የሚቆሩ ናቸው። በተለያዩ ምክንያቶች ድርጅቱን ቢለቁም አሁንም ለድርጅቱ ያላቸውን ፍቅር አደንቃለሁ። ጥቂት የተምታታባቸው የድሮ ታጋዮችንም አይቻለሁ። ድርጅቱን ይረግማሉ እነሱ ጻድቅ ሆነው። አካሌ የጎደለው ለያፓ ሰዋጋ ነውና አንዳንዴም ልከሰውም ይቃጣኛል ያለኝ የድሮ ጓድ ገጥሞኛል። ፍርድ ቤቱ ድርጅቱን እንዲያወግዝልን ነው የምትፈልገው በየስጠይቀው የሰጠኝ ምላሽ ግራ አጋብቶኛል። ድርጅቱ ካሳ ሊከፍለኝ ይገባዋል አለኝ። የተዋጋውና የቆሰልከው ለድርጅቱ ሳይሆን ድርጅቱ ለቆመበት ዓላማ ለኢትዮጵያና ለህዝቧ ነው አልኩት። አልተቀበለኝም። ምክንያቱም ትግሉን ወይም ድርጅቱን ሲቀላቀል ለምን እንደሆነ ዓላማው የገባው አልመሰለኝም። ታስረዳው ሞከርኩ። የሚገባው ስላልመሰለኝ መንገዱን ጨርቅ ያገልህና ክስህን ቀጥል አልኩት። ለመሆኑ ለየትኛው ዳኛ ነው ክስህን የምታሰማው? ለአሜሪካ ወይስ ለመለስ ስለው ተናዶብኝ ውይይቱን ትቶ ተለያየን። ሰባተኛ የዛሬው ጎስቋላ ኑሮ ምክንያቱ የሆነብኝ ኢሃፓ ነው ያለኝም ምስኪን የድሮ ጓዴን አዘንኩለት። ኢሃፓ ባል ስለነበር ኑሮ እንደቀጣው ያመነ ይመስላል። ኢሃፓን ጠበል የጠጡ በሚሊዮን የሚቆጠሩ ሰዎች የደረሱበትን ደረጃ ሲያደንቁ እድሜ ለኢሃፓ እንደሚሉ ይሰማኛል። ኢሃፓ ሀብት አልሰጣቸውም፣ ጤና አልሰጣቸውም፣ አልተማረላቸውም፣ ግን በለጋ አእምሯቸው ውስጥ የሞራል ጥንካሬን የህዝብ ፍቅርን አርቆ አሳቢነትን እንዲያገኙ አስተምሯቸዋል የሚል እምነት አለኝ። ዛሬ በትግሉ ጸንተን የምንገኘው አባላት ምንኛ በኑሮ ባይሳካልንም ያንዳንዶቹ ጤና የተጓደለ ቢሆንምና እድሜያችንም የገፋ ቢሆንም ለህዝብና ለሀገር ያለን ፍቅር ለ47 ዓመታትና ለወደፊትም ስንቅ ሆኖናል። የግል ኑሯችንን አመርቂ ባይሆንም የድርጅታችን ጥፋት አድርገን አንቆጥርም። እንዲያውም ድርጅታችን አሁን ካለው እድገት በላይ ባለመዝለቁ ነው የምናዝነው። ለማጠቃለል ያህል የኢሃፓ አባል መሆን ግዴታ ሳይሆን በውዴታ ስለመሆኑ በድርጅቱ መተዳደሪያ ደንብ ላይ በሚገባ ሰፍሯል። ማንኛውም አዲስ አባል ሲመለመል መተዳደሪያ ደንቡ ተሰጥቶት አንብቦ መረዳቱንና በደንቦቹ ማመኑ ከተረጋገጠ በኋላ አባል የሚሆነው መሐላ በመፈጸም ነው። አባል ለመሆን የፈለጉ ሁሉ አባል ሆነዋል ማለት አይደለም። አባል የሚሆኑት ከፍላጎት በላይ የድርጅቱን መስፈርት ሲያሟሉ ብቻ ነው። በርግጥ ሁሉም ብቁ የሆኑ ብቻ ተመልምለው ነበር ለማለት አያስደፍርም። ምክንያቱም ከላይ የተጠቀስኳቸውን ሰባት አይነት ሰባባ ሰበብ የሚሰጡ አይነትም ደካማዎች የመልመላውን ወንፊት አልፈው አባል ሆነው ነበር። አባል ሆነው በተለያዩ ምክንያቶች ከድርጅቱ ለመልቀቅ ሲፈልጉ ተፈቅዶላቸዋል። በትጥቅ ትግሉ ላይ የነበሩ ከሜዳ ወደ ፈለጉበት ቦታ ለመሄድ ሲወስኑ ለትራንስፖርት የሚሆን ገንዘብ ተሰጥቷቸው ከድርጅቱ በሰላም ተሰናብተዋል። አባል የነበሩ ሲለቁ በጠላትነት ካልተሰለፉ በስተቀር መጥቷቸው ተከብሮላቸው ሰላማዊ ኑሯቸውን የቀጠሉ በርካታ ናቸው። ከላይ የተጠቀሱትን ምክንያቶች እያቀረቡ ድርጅት የሚኮንኑ ምስኪኖች የሳቱት ብዙ ቁም ነገሮች መኖራቸውን ዘንግተዋል። ወደ ክቡር ህዝባዊ ትግሉ ሲገቡ መሪላራሹ ዴሞክራሲ ያለ ገደብ፣ ርሃብን እናጥፋ፣ ስራ ለስራ አጡ፣ ህዝባዊ መንግስት ይመስረት፣ የሃይማኖት ነጻነት ይከበር፣ የሴቶች ድርብ ጭቆና ይቆም፣ የሰራተኛው መብት ይከበር ወዘተ የመሳሰሉትን ህዝባዊ ጥያቄዎች ገና አልተመለሱምና እንዲያው ደርሶ እንዲህ እንዲያሆን ቁብሎ ማላዘኑ ከድጹ ወደ ማጡ ነውና ራሳችሁን አታሳፈሩ ተብለው ሊመከሩ ይገባቸዋል። ለተስፈቶቹ እናንተ ያለመታገል መብታችሁ ተጠብቆላችሁ ሳለ ለምን የህዝብ ድርጅት ስም ለማጥፋት ቆርጣችሁ መነሳታችሁ ምክንያቱ ባይጠፋንም ያባ በእንደዚህ አይነት ውሽልሽል ሰንካል ላይ ጥላቻ ቃላት ሞራሉ ተሰብሮ ህዝባዊ ትግሉን እንደማያቆም እንዴት ማወቅ ተሳናችሁ? የእናንተ ጉዞ ካቆመ ከርሟል። የኛ ህዝባዊ ጉዞ በግ ደመቅ ብሎ እየተውለበለበ ይታያል። አንድ ጀግና ታጋይ ሲሞት ሺ ታጋዮች ይተካሉ። በርካታ ያፓዎች በተፈጥሮም ይሁን በትግል መስዋዕትነት ህይወታቸው አልፏል። በነሱ ዓላማ ዙሪያ ደግሞ በሺ የሚቆጠሩ አዳዲስ የህዝብ ልጆች ዓላማችንን ተጋርተው ትግሉን አስቀጥለዋል። ደርግ ከ17 ዓመት በኋላ ከስሟል። ወያኔ ከ27 ዓመት በኋላ አይዋረዱ ውርደትን ተግቶ ሊቀበር ካፋፉ ላይ ነው። መይሶን፣ ግንቦት ሰባት፣ ቅንጅት፣ ህብረት ሁሉም ለጥቂት ዓመታት ኖረው ሲያልፉ ይሐባነው ዛሬም የህዝቡን የትግል መንገድ ፈር እያስያዘና የኢትዮጵያ አንድነትም እንዳይናካ ደከመኝ ሰለቸኝ ሳይል ትግሉን አጠናክሮ ቀጥሎ አለ። ለትግሉ ነው ህይወቴ፣ እናቸንፋለን። ይህን መልእክት ያደረሱን አካይድ አወቀ ከአሜሪካ ናቸው።
ይድረስ የተከበረ ሰላምታዬ ለፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ ሬዲዮ ፕሮግራም አዘጋጆች በሙሉ እንዴት ከረማችሁ እያልኩ እንደተለመደውችን አጭር መልእክት እንድታስተላልፉልኝ በአክብሮት ጠይቃለሁ። ቀልቀሎ ስልቻ ስልቻን ቀልቀሎ ወያኔና ኦነግ ኦፒዲዮ አገሪቷን ለከፍተኛ ብሔራዊ ውድቀትና ወርደት ላይ ጥለዋታል። የዛሬ 40 ዓመታት በተፈጠረው የታሪክ ክፍተት ምክንያት አንድነታችንና የጋራ አገር አመለካከታችን መዛነፍ ለዚህ ውድቀት ጥሎናል። ለሀገር ናፍቆት፣ ለጀግና መራብ፣ ለእኔነት ፍለጋ ተዳርገናል። የጋራ ታሪክ አልባ መነሻና መዳረሻ የሌለው ትውልድ ማፍራት በይበልጥም መሰረትና መንደርደሪያ አልባ ማድረጉ ተሳክቶላቸዋል። የኦነግና ኦፒዲዮ በህዋት መንፈስ እየተመራ የኛ ናቸው የማይላቸውን እንደ ከብት እየገፋ ወደ ቄራው በር እያስጠጋቸው ነው። መንጋው በተጋተው መልስ ሰክሮ ግፍ እየፈጸመ ነው። የመንጋው ጠቅላይ ሚኒስትር በሀገሪቱ በተፈጠረው የበቀል ወንጀሎች ሁሉ አዝማች መሆኑን መርጧል። የፈጠራ ድርሳን ተገዥ በመሆኑ የክፋት ሁሉ ምንጭ ሆኗል። ይህን ሀቅ ለማገናዘብ የዛሬቷን ኢትዮጵያ ያለችበትን ሁኔታ የገጠማትን ፈተና ማጤኑ ተገቢ ነው እላለሁ። አማራውን በትግራይ የትግሬ ደመኛ ጠላት አድርጎ በመሳል በ1968 ወያኔ ደደቢት በረሃ ከገባበት ጊዜ አንስቶ አንድ ትውልድ አንጾበታል። አማራን በጠላትነት ኢላማ ካስደረጉ የትርክት ተባራሪ ወረቀቶች አንስቶ በሽለላና በቀረርቶ በቀስቀሳ እስከ ቅርብ ጊዜ ሲለፍፍ ነበር። ወያኔዎችና ካድሬዎቻቸው መፈክሮች አንዱ ገረብ ገረብ ትግራይ መቃብርና ያማራይ በአማርኛ ሲተረጎም የትግራይ ኮረብታቻና ሸለቆች የአማራ መቀበሪያ ይሆናሉ የሚለውን እስከሚሰለቸን የምንሰማው ነበር። ዛሬ ደግሞ አዲሱ ትውልድ ይሄንን እየዘመረ ነው። በአማራው ላይ ያለው ጥላቻና ቂም እንዲቋጥር 40 አመታት የተሰራበት ስለነበር ለትውልዱ አእምሮ ማውጣት አልተቻለም። ኢትዮጵያ ካስተናገደቻቸው ስርዓቶች በተለየ መልኩ ከህብረትና አንድነት ዝማሬ ይልቅ የልዩነት ጩኸት፣ ከሀገራዊ ብሔራዊነት ይልቅ የጎጠኝነት ስሜት የተጠናወተው ወያኔ መርዘኛው መንፈስ በትግራይ ፋፍቷል። በቅርቡ በስልጣኑ አብይ በስልጣን ስለመጡበትና ህግ የማስከበር የሚሽፋን በቀሰቀሰው ጦርነት የተገኘው ድል ምክንያት በህወሓት ጀሌላ ያስከተለው የሞራል ውድቀት አዲስ የጥላቻ ጩኸት እያለማመዳቸው ይገኛል። ጥላቻቸው ያገረሸባቸው በአማራው ላይ ነው። ከአርባ ዓመታት በላይ የጸረ አማራ መርዝ እየጋታ ያደገው ትውልድ ጭንቅላቱን ያውቆ የዘጋ በመሆኑ ከጥላቻው መርዝ ራሳቸውን ለማዳን ፈውስ አላገኙበትም። ህወሓት በራሱ ወንጀል እንደባብ መቀጥቀጡ ሰየው ነው። በቅጥፈትና በጥላቻ በማጨበርጨር አገሪቷን ቀፍድዶ ይዞ የግድያ ዘመን እንዲሰፍን አድርጓል። የወያኔ ወንጀል ዳር ድንበር አጥቶ ነበር። ከኢትዮጵያ መሰረታዊ ጠላቶች ጋር በማበር ኢትዮጵያን ህዝብ አንድነት እንዲፈታ ያደረገው ወያኔ ነው። የዚህን ሴረኛ ዘረኛና ጠንቀኛ ማዕከላዊ አመራር ማጥፋትና ማስወገድ ኢትዮጵያን ማዳን መሆኑን የተገነዘበው የአማራው ፋኖና የአማራው ሚሊሻ መስዋዕትነት ከፍሎ ለኢትዮጵያ ህዝብ ታሪካዊ አገር አንድነት ተጋድሎ ትምህርት እንዲያገኝበት አድርጓል። ሆኖም በአብይ መሰሪና ሸር ምክንያት በህወሓት ላይ የሚወሰደው እርምጃ አንድዮሽ ቅስቀሳ በመክፈቱ ትግሬዎች አማራውን መበቀል አለብን የሚል ጥሪ ስር የሰደደ ጸያፍ ፕሮፓጋንዳ እያሰራጩ ነው። ትግራይ ውስጥ ተተኪው ትውልድ በአሁኑ ወቅት ምን እያስተጋባ ነው የሚለው ጥያቄ በጽኑ መፈተሽ አለበት። ዛሬም የትግራይ ህዝብ ታጥቆ አማራውን ማጥፋት መዝመት አለበት እያለ እያስተጋባ ነው። ከዚህም አልፎ ኢትዮጵያ እንደ አገር መቀጠል ስለሌለባት የብተና ስራ መስራት አለብን የሚለውን ጥሪ በሰፊው እያስተጋቡ ነው። ህወሓት ትውልዱ ከኢትዮጵያዊነት ጋር እንዲቆራረጥ ሲሰራ ስለቆየ ዛሬ የትውልዱ ማንነት በአደባባይ ፈጦ ወጥቷል። በኢትዮጵያ ያሉ ብሔር ብሔረሰቦች ተደራጅተው አማራውን ማጥፋት እንዳለባቸው በትግራይ ሚዲያ ይሰበካል። በቅርብ ጊዜ ወዲህ ደግሞ በዘረኝነት ተኮትኩቶ ያደገ ትውልድ ሱዳን ትበልጥብናለች እና ኢትዮጵያ ትበታተን የሚል በሰፊው እያስተጋቡ ናቸው። ይባስ ብለው የአማራው መሬት ለሱዳን ይገባል እያሉ ነው። የወያኔ ትውልዶች ከሱዳን ጎን ቆሞ በአገር ላይ የተቃጣውን ወረራ መደገፉ ቅስቀሳ ላይ ናቸው። ዛሬ በኢትዮጵያ ላይ እየተቃጣ ያለው ዲፕሎማሲያዊ ተጽዕኖ በሙሉ ወያኔ ለባዕዳን ጸረ አማራ ቅስቀሳ ውጤት ነው። ይህ በዘረኝ የተለከፈ የተሳከረ ድርጅት ከጸረ ኢትዮጵያ ኃይል ጋር በመመሳጠር በወያኔ ላይ ይቀርብ የነበረውን ተቃውሞ የአማራ ጉዳይ ብቻ መሆኑን በቅጥረኞቻቸው ሲያናፍሱ ከርመዋል። ተረኛውን የኦሮሞማ የወያኔ ቡችላ በትግላችን ይወገዳል፣ የሽግግር መንግስት አሁኑኑ የታሰሩት የህሊና እስረኞች በአስቸኳይ ይፈቱ፣ ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ጳውሎስ ሶርሳ ገለሶ ከ2009 ዓመተ ምህረት ጀምሮ የቀይ ሽብር ሰማዕታት ማህበር የቦርድ አባል ሆኖ ቆይቶ የቦርድ ሊቀመንበር የነበረው ሰው በፈቃዱ ከለቀቀ በኋላ እሱ የቦርዱ ሊቀመንበር እንዲሆን ተመርጦ ሰርቷል። በእነዚህ ጊዜያት ውስጥ ሰራተኛው ከማህበሩ እንዲደረግለት የሚጠይቀውን ጥቅማጥቅም በተለያዩ ምክንያቶች እንዳያገኝ ማድረግ፣ ማኔጅመንቱንና ሰራተኛውን ማጋጨት፣ የኢንዱስትሪ ሰላም እንዳይኖር ማድረግና ሰራተኛው የጎሪጥ እንዲተያይ እርስ በርሱ እንዲጋጭ፣ በትንሹም በትልቁም ሰራተኛው በማስጠንቀቂያ በደሞዝ እንዲቀጣ መገፋፋት ወዘተ የማህበሩ ስራ አስኪያጆች በተለያየ ምክንያት መስሪያ ቤቱን በለቀቁበት ጊዜ ከአንድም ሁለት ጊዜ እኔን ቅጠሩኝ በማለት የትምህርት ማስረጃዎችንና የስራ ልምዱን እያስገባ አይሆንም፣ አንተ የማህበሩ የስራ አመራር ቦርድ ስትሆን ስራ አስኪያጅ ሆነ መቀጠር አትችልም ብሎ ሲከለከል የራሱ ሰው የሆነውን አምጥቶ አስፈትኖ ይህም ስለታወቀበት ሰውየው ሳይቀጠር ቀርቷል። በተደጋጋሚ ከሚሰራቸው እኩይ ተግባራት እንዲመለስ በግልም በቡድንም ቢመከርም ከብልሹ ጸባዩ ሊመለስ ባለመቻሉ ከቦርድ ሊቀመንበርነቱ አውርደውት በተራባልነት ብቻ እንዲቆይ ተደርጎ ነበር። ቦርዱ ስብሰባ በሚያደርግበት ጊዜም አይጠሩትም ነበር። ምንም እንኳ እሱ ለምን አጠሩኝም ብሎ ደጋግሞ ቢጠይቅም تقدروا بميسراب بتقبيوش منيستير مسرابيتم كنبرب بتكفل زك عدرقوت بچلو تامانس بلو بمجرشام بطورتا عقلو تعال سراتنياون اياب بتعبتا ياسچقر سرنبر بمجرشا واقهو المانيسو ياسدس تالسيلو موكا كا عدي سببا دفدابيتشون اتانا كال زاريا لنن ايه دفدابيوش عمد پروغرام تزيهو ناتقال لن سامنت عربس كامل غنين ويلكم سامنت دهنا قويون